ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። ከመስታወት አረጋው ጋር አብረናችሁ ለሰላሳ ደቂቃዎች እንዘልቃለን።
ሰላም እንደምናመሻችሁ። በዛሬ ጋቢና ዝግጅታችን አንድ የ14 ዓመት አዳጊ ወጣት ላይ የደረሰ አሰቃቂ ጥቃትን የማገገም ጉዞ እናሰማችኋለን።
ብልቴም ተጎድቷል። ሌላ ፊቴ ነው፣ አይኔ ነው፣ አንድ አይኔ አያይም።
ወጣቱ ወደፊት ቄስ ሆኖ ፍቅርና አንድነትን ለመስበክ እንደሚፈልግ ገልጿል። በሌላ ዘገባችን በኢትዮጵያ የሰብአዊ መብት ጥሰቶችን የሚዘግቡ ተቋማት ባለፉት 10 ዓመታት የተጣሉባቸው ሕጋዊና አስተዳደራዊ ጫናዎች ክፉኛ መዳከማቸውን በስራው የተሰማሩ ድርጅቶች ገልጸዋል።
ለምሳሌ ሰመጉ ከ7 ሚሊዮን ብር በላይ ፍሪዝ ተደርጎበታል አካውንቱ ላይ የነበረ ቀድሞ ያገኘውን ሪሶርስ። ስለዚህ መብት ላይ የሚሰሩ ድርጅቶችን የማዳከም ስራ እንደተሰራ ይሰማናል። በዛ ደረጃ በጣም ተበታትነናል።
በሌላ ወገን በኤርትራና በውጭ ሀገር መሰረቱን አድርጎ የትጥቅ ትግል ሲያካሂድ የቆየው የአማራ ዲሞክራሲያዊ ኃይሎች ንቅናቄ ከኢትዮጵያ መንግስት ጋር የሰላም ስምምነት በአስመራ ፈረመ።
ትጥቅ ፈተው እንደሚገቡ በቀጣይ ኑሯቸው ላይ የክልሉ መንግስት እና እነሱ አብረው የምንሰራ መሆኑን ከዛም ባሻገር ደግሞ ወቅታዊ ሁኔታውን በተመለከተ ውይይትና ስልጠና እንደሚደረግ የትግል አግባቡ ደግሞ ሰላማዊ እንደሚሆን
የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን የተናገሩት ነው። ዝርዝሩን ይዘናል።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በኢትዮጵያ መገናኛ ብዙሃን በወጣ ዘገባ መሰረት በኦነግ ስም ያለ ግንባሩ እውቅና ዝርፊያና ህገወጥ ተግባራት እየተከናወኑ መሆናቸው ተረጋገጠ። ይህ ጥቅስ ህገወጥ የተባለው ተግባር መረጋገጡን ያስታወቁት በወቅታዊ ጉዳዮች ዙሪያ በዛሬው ዕለት ጋዜጣዊ መግለጫ የሰጡት የኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ መሆናቸውንም ፋና ዘግቧል። እየተፈጸመ ያለው ህገወጥ ተግባር ከእውቅናቸው ውጪ በመሆኑም ከግንባሩ አመራሮች ጋር ውይይት ላደረጉት ለአቶ ለማ ተነግሯቸዋል። ርዕሰ መስተዳድር አቶ ለማ በገለጻቸው በአቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻነት ግንባር ጋር በአስመራ የተደረሰው እርቅም ውጤታማ ነበር ብለዋል።
የአማራ ብሔራዊ ክልላዊ መንግስትና የአማራ ዲሞክራሲያዊ ኃይሎች ንቅናቄ አዴህን ስምምነት ላይ መድረሳቸውን የአማራ መገናኛ ብዙሃን ዘገበ። በክልሉ መንግስትና በአዴህን መካከል ሁለተኛው ምዕራፍ የድርድር ውይይት ትላንት በአስመራ ከተማ ተካሂዷል። ከንቅናቄው ከፍተኛ አመራሮች ጋር አንድ ቀን የፈጀ ውይይት ማድረጋቸውና የአማራን ህዝብ ጥቅም እንዲሁም አንድነት በሚጠናከርበት ጉዳይ ላይ ሰፊ ጊዜ ወስደው መምከራቸውን ገልጸዋል። ይሁን እንጂ ተጨማሪ ድርድሮችን የሚጠይቁ አንዳንድ ነጥቦች መኖራቸውን ጠቅሰው ልዩነቶችን በማቻቻል የክልሉን ህዝብ ጥቅም በማስጠበቅ በጋራ እንሰራለን ብለዋል።
አንድ የቱርክ ፍርድ ቤት አንድሩ ብራነን የተባሉት አሜሪካዊ ቄስ እንዲለቀቁ የቀረበውን ጥሪ አልተቀበለም። የፓስተሩ መታሰር በቱርክና በዩናይትድ ስቴትስ መካከል የዲፕሎማሲ ጠብም ቀስቅሷል። ኢዝሙር ከተማ ያለው ከፍተኛ ፍርድ ቤት ብራንሰን በቁም እስር እንዲቆዩ በታችኛው ፍርድ ቤት የተበየነውን መደገፉን የቱርክ የመገናኛ ብዙሃን ጠቅሰው እንደዚሁም ጠበቃቸውን ሴም ሃልቫርትን በመጥቀስ ገልጸዋል። የብራንሰን ላይ የተጣለው የጉዞ እገዳ እንዲነሳ የቀረበውን ጥሪ የከፍተኛው ፍርድ ቤት አልተቀበለም።
በመጨረሻም ከህንድ የሚፈልሱ ስደተኞች በዩናይትድ ስቴትስና በሜክሲኮ ድንበር እየተበራከቱ መሆናቸው ተገለጸ። እነዚህኞቹ ከሜክሲኮ፣ ከሆንዱራስ፣ ከጓቲማላና ከኤልሳልቫዶር ከፈለሱ ስደተኞች ቀጥሎ ከፍተኛውን ቁጥር የያዙ አምስተኛ መሆናቸው ነው። ባለፈው 2017 ዓ.ም የዩናይትድ ስቴትስና የሜክሲኮ ድንበርን ለማቋረጥ የሞከሩ 2227 የህንድ ዜጎች ለእስር መዳረጋቸው ይታወቃል። በዘንድሮው 2018 ደግሞ ወደ 4197 የህንድ ፍልሰተኞች መታሰራቸውን የሲራክ ኒውስ ዩኒቨርሲቲ ያካሄደው ጥናት አመላክቷል። ብዙዎቹ የህንድ ስደተኞች የፖለቲካ ወከባ የሚሸሹ ሲኪህ እምነት ተከታዮች መሆናቸውም ታውቋል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቀዳሚው ዘገባችን በአንድ የ14 ዓመት አዳጊ ላይ በቤንሻንጉል ጉሙዝ ድባጤ ወረዳ ውስጥ በግንቦት ወር የተፈጸመበትን አሰቃቂ ጥቃትና የማገገም ጉዞ የሚያስቃኝ ዘገባ ነው። አዳጊ ወጣቱ አበጥር ወርቁ ከብት በመጠበቅ ላይ ሳለ በደረሰበት ጥቃት አንድ አይኑ ማየት እንደተሳነውና ብልቱ መቆረጡ ተዘግቧል። የክልሉ መንግሥትና ባለሀብቶች ባደረጉት ትብብር አፋጣኝ የሕክምና እርዳታ እንዲያገኝም ተደርጓል። በቅዱስ ጳውሎስ ሆስፒታል ለጥቂት ቀናት ተኝቶ ሲታከም በጠቅላይ ሚኒስትር አብይ አህመድና በምክትል ጠቅላይ ሚኒስትር ደመቀ መኮንን ጨምሮ በሌሎች የኢትዮጵያ መንግሥት ከፍተኛ ባለሥልጣናት ሂደው ጠይቀውታል። ከዚያም ለተሻለ ሕክምና ወደ ህንድ ተልኮ በአሁኑ ወቅት ተመልሷል። በአሁኑ ጊዜ ታዳጊ ወጣቱ በምን አይነት ሁኔታ ላይ ነው? አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ዝርዝሩን ይዟል።
አበጥር ወርቁ የ14 ዓመት ታዳጊ ነው። አበጥር እንዴት ነህ?
ደህና።
ሰላም ነህ?
ደህና።
አሁን ተሽሎሃል?
ይሻለኛል።
ምንድን ነበር የሆንከው? እስኪ ንገረኝ።
ከብስ ጠብቅ ጉምዞች መጡና ጫት እንብላ አሉ። እዛ እኔ ጫት አልበላም ስላቸው ሌላ ሰው እያለ በጫካ ሄዱ። እዛ እኔ ብቻ ሲሆን መጡና ጃዴን ሲመቱኝ ከዛ እነሳለሁ ስል ወገቤ ተሰቀለብኝና በቀስት ወገኝ ፊቴ ላይ። ከዛም በኋላ አላውቅም።
ስትነቃ ምንህና ሞሀየ
ብልቴም ተጎርቷል። ሌላ ፊቴ ነው፣ አይኔ ነው፣ አንድ አይኔ አያይም።
በዕለቱ ይህንን ጉዳት የሰሙ የተለያዩ የህብረተሰብ ክፍሎች በማህበራዊ ሚዲያ ይዘግቡታል። ታዲያ የታዳጊውን ጉዳት የሰሙ የክልሉ አመራሮችና ባለሀብቶች አበጥር ከቤኒሻንጉል ጉምዝ ድባጤ ወረዳ ልዩ ስሙ ዝግ ቀበሌ በፍጥነት ለሕክምና ወደ ባህር ዳር እንዲመጣ ያደርጋሉ። ከዛ በኋላ የነበረውን ርብርብ አባቱ አቶ ወርቁ ዘለቀ እንዲህ አጫውተውኛል። አባት እንደምን አመሹ?
እግዚአብሔር ይመስገን።
ለምንድን ነበር ወደ ቤኒሻንጉል ጉምዝ የሄዱት?
የሄዱት ያው በ77 ዓመተ ምህረት ጀምሬ እንግዲህ ለእርሻ ብዬ ነው፣ አዲስ መሬት ብዬ ለእርሻ ነው ሂጄ። እዚያው ላይ ነው ልጅም የወለዱ ከዚያው ነው የምኖር። ዘመድ ናቸው ብለን እኛም ዝለን ተቀምጠን ሳለ ከብት የሚጠብቀው ልጅ ያው የእኔ ልጅ መሆኑን በመለየት አማራ ነው ብለው ጨፍጭፈው ያው በካራ ቆራርጠው እንዳልሆነ አድርገው አይኑንም ፈንቅለው ጥርሱንም አርግፈው ብልቱንም ቆርጠው ያው ሙቷል ብለው ነው ተሄዱት ያለ ወስደው ብልቱን ከደጃፋቸው ቀብረው ሲዘፍኑ አድረዋል። በበነጋው ፌዴራል ሄዶ ደብድቦ ሲላቸው ብልቱንስ በልተው ነው ሲለው፣ አዎ አለ ቀብረነዋል፣ መዝፈኛ አድርገን ቀብረነዋል ብለው ከዛ ቦታ ሄደው ያንን ብልትም አወጣው። ያው ቃል መቀበል ፖሊሱ ሲመጣ አምጦ አሳይቶናል። እርግጥ መንግስት ተባብሮኛል። ይኸው ፋዊ ወዲያው አንስተን በስምንት ሰዓት ሌሊቱ ገባነ። ግንቦት ስድስት ቀን ነው እንደዛ የሆነ። በስምንት ሰዓት ሌሊቱን መጠን ፋዊ ሶስት ቀን ተረዳልኝ። ከዚያ ባህር ዳር ገባነ። ዶክተሮች ተረባርበው እውነትም በደንብ ረዱልኝ። 22 ቀን እንደተረዳ አዲስ አበባ ላኩኝ ባየር።
የቅዱስ ጳውሎስ የሕክምና ቦርድ አበጥር ወደ ህንድ ሀገር ሄዶ እንዲታከም ይወስናል። ሙሉ ወጪውን ደግሞ መንግስት እንዲሸፍን ተደረገ። አሁን ህክምናውን ሲከታተል ቆይቶ ተመልሷል። 18 ዓመት ሲሞላው ደግሞ ቀሪ ህክምናውን ተከታትሎ ወደ ሙሉ ጤንነቱ እንደሚመለስ ተስፋቸውን ሰንቀዋል። ነገር ግን ሌላ ትልቅ ስጋት እንዳለባቸው ነገሩኝ።
አሁን ልጆቼ በጭንቅና በችግር ነው ያሉ፣ በሮሮ ነው ያሉ። ልጆቼን እጃ በቃ ወደዚህ ወደ ተወለዱበት ሀገር ወደ ደቡብ ሜጫ የሚባል ገርጨጭ ውስጥ ያው ቦታም ሆነ በተገባ ተቻለም መጠለያ ቤትም ቢሰጠኝ።
እኔም ጉዳያቸውን በቅርብ ሲከታተል ወደ ነበረው ተቋም ወደ ክልሉ የአስተዳደርና ጸጥታ ጉዳይ ቢሮ በማቅናት የቢሮ ኃላፊውን አቶ እዘዝ ዋለን ስለ አቶ ወርቁ ቤተሰቦች ምን እያሰባችሁ ነው አልኳቸው።
ማገዝ በምንችለው ነገር ሁሉ እናግዛለን ነው። በደህንነታችሁ ዙሪያ ደግሞ አሁንም እኛ ጥብቅ የሆነ ክትትል እናደርጋለን። በቤተሰቦቻቸው ላይ እዚያ ባሉት የሚደርስም ችግር እንዳይኖር ክልሉ የሚመለከታቸው አካላት ጋር ውይይት እናደርጋለን። ወደፊት አሁንም ክትትል እያደረግን ነው። ወደፊት እዚህ አካባቢ ክልል የተወለድኩበት ክልል እኖራለሁ ካሉ በሚፈልጉት አግባብ መኖር የሚችሉ መሆኑን የክልሉ መንግስትም ያው ድጋፍ የሚያደርግ እንደሆነ ነው በእኛ በኩል እንትን የምናደርገው። እኛም እንደ ቢሮ ለህፃና ባጥር ለደረሰበት ችግር ከጎኑ ቁመን በእንክብካቤም በደህንነቱም በሁሉም ዙሪያ መለስ ማድረግ የምንችላቸውን ነገሮች ሁሉ ለማድረግ ወደኋላም አንልም። በተወለዱበት ወረዳ በዚህ አካባቢ ለአመራሮቹ ተነግሯቸው የሚችሉትን ነገር ሁሉ ድጋፍ ያደርጋሉ።
አበጥር ከዚህ ሁሉ ጉዳት በኋላ በለጋ እድሜው አንድ መሰረታዊ ነገር ይናገራል።
ጤቱኝ ፍቅር፣ ተከባብሮ መኖርን፣ በደል ይቅር ማለትን አስተምራቸዋል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በኢትዮጵያ የሰብአዊ መብት ጥሰቶችን የሚዘግቡ ተቋማት ባለፈው አስር ዓመታት በተጣሉባቸው ህጋዊና አስተዳደራዊ ጫና ክፉኛ መዳከማቸውን በስራው የተሰማሩ ድርጅቶች አስታወቁ። በሀገሪቱ የዲሞክራሲ ተቋማትን ለመገንባት የተያዘው ጥረት በተለይ የመብት ድርጅቶችን በማጠናከር ነጻነታቸውና ገለልተኝነታቸውን ጠብቀው እንዲንቀሳቀሱ ማድረግ እንደሚገባ የመብት ድርጅቶች ከመንግስትና ሌሎች ባለድርሻ አካላት ጋር ተሰባስበው ያቀረቧቸውን ማሳሰቢያዎች እስክንድር ፍሬው ተከታትሏል።
መንግስትን ጨምሮ በተለያዩ አካላት የሚፈጸሙ የሰብአዊ መብት ጥሰቶችን ማጥናት፣ መመርመርና ማጋለጥ በኢትዮጵያ የሚመረጥ ስራ ሆኖ አያውቅም። ያወቁ የገቡበት ያለማቋረጥም ሲሰሩት የቆዩ ድርጅቶች ግን አልጠፉም። ከነዚህ ድርጅቶች ዋነኛው የሆነው የሰብአዊ መብቶች ጉባኤ ሰመጉ እንደሚለው ፈተናዎቹ ግን ቀላል አልነበሩም። ከፕሮፌሰር መስፍን ወልደማርያም እስካሁኖቹ ወጣት አመራሮች በቅብብል ቀጥለውም ነው ሰመጉ ዛሬም ስራ ላይ የሚገኘው። አቶ ቢኒያም አባተ የሰብአዊ መብቶች ጉባኤ ሰመጉ ተጠባባቂ ዳይሬክተር ናቸው። ባለፉት 26 ዓመታት ኢላማ ስንሆን የቆየ ነው በጸጥታ ኃይሎችና በሌሎችም የመንግስት አካላት ይፈጸሙ የነበሩ ሰብአዊ መብት ጥሰቶችን በማጋለጣችን ነው ይላሉ። ዛሬ ሁኔታው መቀየሩን መንግስት ራሱም ስለሚፈጸሙ የሰብአዊ መብት ጥሰቶች መናገር መጀመሩንም ያስረዳሉ።
በቅርቡ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የምናስቃየው እኛ ነን፣ የአሸባሪ ድርጊት የምንፈጽመው እኛ ነን የሚለው ንግግር እጅግ በጣም ትልቅ እና የለውጥንም የሚያመለክት ነው። ስለዚህ መንግስት ያለበትን ኃላፊነት ወይም ሲያጠፋ የነበረውን የሚያምን ቃል መስጠታቸው ሰመጉ እነዛን ሁሉ ዓመታት በከፍተኛ ጫና ውስጥ በህገወጥ እስር ሲሰራ ያሳለፈበትን ዘመናት በሙሉ የሚክስ ባይሆንም ቢያንስ ግን በመንግስት ደረጃ ኃላፊነት ሊሰድ እንደሚችል ምልክት በማሳየቱ እፎይታን የሚሰጥ ነው። ነገር ግን አሁንም ከመልካም ንግግር ባሻገር ተጨባጭ የሆኑ ለውጦች በፍጥነት ያስፈልጋሉ። አፋኝ የሚባሉ ህጎች በእርግጥ የመሻሻል ሂደት ላይ ናቸው። ግልጽና አሳታፊ በሆነ የሲቪል ሶሳይቲውን ህመም፣ ችግር የሚያውቁ አካላት ሁሉ በተሳተፉበት በጎ አድራጎት ማህበራት ሁሉ በቀጥታ ተሳታፊ በሆኑበት በአስቸኳይ እንደሚሻሻል እንጠብቃለን። እንዲህ አይነቱን ተጨባጭና ለወደፊት ሊያሰር የሚችል ለውጥ ያመጣል ብለን ስለምናምን በመልካም እናየው ነው።
በዚህ መንገድ ለአመታት ሲንቀሳቀስ የቆየው ሰመጉና ሌሎች አራት ድርጅቶች የኢትዮጵያ የመብት ድርጅቶች ህብረት የተባለ የጋራ ህብረት መስርተዋል። የሰብአዊ መብቶች ጉባኤ ሰመጉ፣ ቪዥን ኢትዮጵያ፣ አድቮኬትስ ኢትዮጵያና የመሳሰሉት የህብረቱ መስራቾች ናቸው። ጥቂት ሆነው በየፊናቸው የተንቀሳቀሱ ተመሳሳይ ችግሮችንም ሲጋፈጡ የነበሩ የሰብአዊ መብት ድርጅቶች ከታህሳስ 2008 ዓ.ም ጀምሮ ሲያደርጉት የነበረው ምክክርም ነው አሁን ለፍሬ የበቃው። ከ1997 ምርጫ በኋላ የወጣው የበጎ አድራጎትና ሲቪክ ማህበራት አዋጅ በተለይ በሰብአዊ መብት ላይ የሚሰሩ ድርጅቶችን በእጅጉ አዳክሟል። ይህ በገሃድ የታየ እውነት የበርካታ ተንታኞችም ግምገማ ነው። አዋጁ ለሰብአዊ መብት ጥሰት መባባስ ምክንያት ሆኗል ይላሉ ይፋ የተደረገው ህብረት ዋና ዳይሬክተር አቶ መስዑድ ገበየው።
የህግ ከወጣ በኋላ በመብት ላይ የሚሰሩ የነበሩ ድርጅቶች አንደኛ ማንዴታቸውን ቀይረው ወደ ሬዚደንት ወደ ዴቨሎፕመንት እንዲቀይሩ ተደረገ። በሁለተኛ ደረጃ ደግሞ ያሉትም እንኳ ያላቸው ለምሳሌ ሰመጉ ከ7 ሚሊዮን ብር በላይ ፍሪዝ ተደርጎበታል አካውንቱ ላይ የነበረ ቀድሞ ያገኘውን ሪሶርስ። ስለዚህ መብት ላይ የሚሰሩ ድርጅቶችን የማዳከም ስራ እንደተሰራ ይስማማናል። በዛ ደረጃ በጣም ተበታትነናል ደቀዋል። መብት ላይ የሚሰሩ ድርጅቶች አሁን አሉ አይባል እንደው ለስሙ አንድ ሰው ሁለት ሰው እየተወከሉ በየመድረኩ አንዳንድ ንግግር የሚያደርጉ ካልሆኑ በስተቀር በፕሮግራም ደረጃ በአክቲቪቲ ደረጃ በጣም የተዳከሙ ናቸው። ስለዚህ አንደኛ ለዚህ ለመዳከም ምክንያት ሆኗል። የሰብአዊ መብት ጥሰቶችም እንደዚሁ በዛው ልክ እየጨመሩ እንዲመጡ አስተዋጽኦ አድርጓል። ይሄ ለምን እንደሆነ ሆነ የምለው መብት ላይ የሚሰሩ ድርጅቶች በዋናነት ስለ ሰብአዊ መብት ትምህርት ይሰጣሉ፣ እየመረመሩ ሪፖርቶችን ለሚመለከታቸው አካላትና ለህዝቡ ይፋ ያደርጋሉ። ስለዚህ ይሄ ስራቸው በጣም መሰረታዊ በሆነ መልኩ ተዳክሟል። ስለዚህ ይሄ መዳከሙ ደግሞ በፖለቲካው ደግሞ አሁን ይሄ ብሔር ተኮር እየሆነ በዛ ደረጃ ኤትኒክ ፌዴራሊዝሙ ላይ የሚንተቹ ነገሮች አሉ። በዛ ደረጃ መስማማት እንዳንችል እንድንበጣጠስ እንድንከፋፈል ሆኗል። ሰብአዊነትን ብቻ መሰረት ያደረገ የአድቮኬሲ ስራ አልተሰራም። በተለይ ይሄ ስለ መብት መሟገት ወይም አድቮኬሲ ስራ የምንለው የሚመለከተው ሰብአዊ መብት ላይና ዲሞክራሲ ላይ የሚሰሩ ድርጅቶችን ነው። እነዚህ ድርጅቶች ግን በመሰረታዊነት ስራቸው መስራት እንዳይችሉ በዚህ አሳሪ በሆነ የሲቪክ ማህበራት አዋጅ ምክንያት ተዳክመዋል። ስለዚህ እነዚህ ነገሮች ተዳምረው ነው ዛሬ አሁን ለደረስንበት የሰብአዊ መብት ጥሰቶች እዚህ ደረጃ መድረስ ብዬ የማምነው በግሌ።
በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በአገሪቱ እየታየ ያለው ለውጥ አሳሪውን የበጎ አድራጎትና ሲቪክ ማህበራት አዋጅም እንደሚያሻሽል ድርጅቶቹ ተስፋ አድርገዋል። መንግስት በበኩሉም ይህንንና አሳሪ ናቸው የተባሉ ሌሎች አዋጆችን ለማሻሻል እንቅስቃሴ እያደረገ ይገኛል። ይህንኑ ያስታወሱት የኢትዮጵያ የመብት ድርጅቶች ህብረት የቦርድ አባልና የአድቮኬትስ ኢትዮጵያ የቦርድ ሰብሳቢ የህግ ባለሙያው ጂማ ዲልቦ ውጤቱን እየጠበቁ እንደሆነ አብራርተዋል።
እውነት ለመናገር ትልቅ ተስፋ ነው እያየን ያለ ነው። መንግስት በግልጽ ለሰብአዊና ዴሞክራሲያዊ መብት በአጠቃላይ የፖለቲካ ምህዳሩ ላይ ተጽዕኖ የፈጠሩ ህጎችን ለማሻሻል እንቅስቃሴ ጀምሯል። የበጎ አድራጎቶችና ማህበራት አዋጅም እንግዲህ ለረጅም ጊዜ ትራክ ሲደረግ ነበረ። ማለት በስራ ላይ ምን ተጽዕኖዎችን አሳይቷል፣ በሰብአዊ መብት በዴሞክራሲያዊ መብቶች ዙሪያ በፖለቲካ እንቅስቃሴ ዙሪያ ምን ተጽዕኖ ፈጥረዋል የሚለው ረጅም ግምገማ ተደርጓል እና አሁን መንግስትም ያንን በማመን ህጎቹ እንዲሻሻሉ በሀገር አቀፍ ደረጃ የተዋቀረ ግብረ ኃይል አለ። ያ ግብረ ኃይል ምን ምን ችግሮች ህጉ ላይ እንዳሉ ክፍተቶችን ለይቷል። እነዛን ክፍተቶች መሰረት በማድረግ ህጉን ለማሻሻል ቲንክ በፊታችን ቅዳሜም ተመሳሳይ ስብሰባ ይደረጋል፣ ክፍተቶቹ ላይ ማለት ነው። ከዛ ወደ ድራፍቲንግ ፕሮሰስ እንደሚገባ ወይም ደግሞ ህጉን የማሻሻልና የማርቀቅ ስራዎች እንደሚሰሩ በተስፋ እየጠባበቅን ያለ ነው። መልካም ነገር ይሆናል ብለን ነው የምንጠብቀው።
ሙሉ በሙሉ እንዲቀየር ነው የምትጠብቁት ወይስ ይሻሻላል ነው? ለምሳሌ 10% የሚሉት ምን ምን ናቸው? እንዲቀየር እንደው አጠር አድርገው ይንገሩኝ። እዛ ህግ ላይ እንዲሻሻሉ የምትጠብቋቸው ነገሮች ይሄ 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 ይወጣል።
እዚህ ጋር የግሌን ሀሳብ ብናገር ይሻለኛል፣ ድርጅቱን ሳልወክል ማለት ነው። እኔ በግሌም ማምነው ሁሉም እንዲሻሻል አይደለም፣ ግን ሰብአዊ መብት ድርጅቶችና ሌሎች በአጠቃላይ በዚህ በሲቪል ሶሳይቲስ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ወይም ደግሞ የበጎ አድራጎት ድርጅቶችና ማህበራት የሚባሉት በነጻነት መንቀሳቀስ እንዲችሉ የሚያደርጓቸውን ምህዳር ነው የምንፈልገው። ስለዚህ መሻሻል ያለባቸው ነገሮች ቦትልኔክ የሆኑ ወይም ደግሞ ድርጅቶቹ እንዳይሰሩ የከለከሏቸው አንዱ ቅድምም ጠቅሼዋለሁኝ 1090 የተባለ ወይም ደግሞ በሰብአዊ መብት እና በዲሞክራሲያዊ መብት ላይ ለመንቀሳቀስ ከውጭ ገንዘብ ማምጣት አይቻልም የሚባለው ትክክል አይደለም። ዓለም አቀፍ ህግን ወይም ደግሞ የሂውማን ራይትን ዩኒቨርሳሊቲ የሚቃወም ስለሆነ ማለት ነው።
የሰብአዊ መብትን ዓለም አቀፋዊነት
ይቃረናል። ምክንያቱም ሰብአዊ መብት ዓለም አቀፋዊ ከሆነ ከየትም ቢሆን ገንዘብም አምጥተ እንድትሰራ ሊፈቀድልህ ይገባል። በእርግጥ በግሌ አሁንም የማምነው በውጭ ገንዘብ ላይ ዲፐንደንት መሆን አለብን ብዬ አላምንም፣ ግን ወደዛ ራሳችን ወደምንችልበት ደረጃ እንደምንደርስ አምናለሁ። ነገር ግን አሁን ባለንበት ሁኔታ ደግሞ አስፈላጊ የሆኑ የምናገኛቸው ሪሶርሶች ሁሉ ተጠቅመን መንግስትን ተገቢ በሆነ መንገድ ቻሌንጅ ማድረግ ያስፈልጋል የሚል እምነት አለኝ።
በሰብአዊ መብት ድርጅቶችና በሌሎችም ተቋማት አሳሪ በሚል የሚገለጹ አዋጆችን እንደሚያሻሽል የሚጠበቀው የኢትዮጵያ መንግስት በሳምንቱ መጨረሻ ከሚመለከታቸው አካላት ጋር ይወያያል። የፌዴራል ጠቅላይ አቃቤ ሕግ በጠራው በዚህ የውይይት መድረክ ላይ የሰብአዊ መብት ተቋማት፣ የተለያዩ የመንግስት መስሪያ ቤቶች ተወካዮች፣ የመገናኛ ብዙሃን ባለሙያዎችና ሌሎችም እንደሚገኙ ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Yad matachutia la chutiga bina vioeno ba henoxa mag zherna ba mesto atarago yeta zaga jemi karbon program gabina vioe.
Radio Sakale America ra gabina.
Gabina vioe.
የምትከታተሉት ጋቢና ቪኦኤ ነው። ወደ ተከታዩ ዘገባችን ስናልፍ በኤርትራና በውጭ ሀገር መሰረቱን አድርጎ የትጥቅ ትግል ሲያካሂድ የቆየው የአማራ ዴሞክራሲያዊ ኃይሎች ንቅናቄ ከኢትዮጵያ መንግስት ጋር የሰላም ስምምነት በአስመራ ፈርሟል። ዘጋቢያችን ብርሃነ በርሀ ከስፍራው ዝርዝሩን ይዟል።
የአማራ ዴሞክራሲያዊ ኃይሎች ንቅናቄ አዲሃንና የአማራ ብሔራዊ ክልላዊ መንግስት ትላንት ነሐሴ 10 አስመራ ላይ የእርቅ ስምምነት ተፈራረሙ። በስምምነታቸው መሰረት የአማራ ዲሞክራሲያዊ ኃይሎች ንቅናቄ ትጥቁን ፈቶ በኢትዮጵያ ውስጥ ሰላማዊ ትግሉን እንደሚያካሂድ ስምምነት ላይ ደርሰዋል። የአማራ ብሔራዊ ክልል የህዝብ ግንኙነት ኃላፊ አቶ ንጉሱ ጥላሁን የውይይታቸውን ማዕከል አድርገው የተነጋገሩበት ዋና ነጥብ የአማራን ህዝብ ጥቅምና አንድነትን በማስጠበቅና በማጎልበት ጉዳዮች ላይ እንደሆነ በዚህም ረገድ በመካከላቸው ምንም መሰረታዊ ልዩነት እንደሌለ ከተቀሰሱ በኋላ በመካከላቸው የተደረሱ ስምምነቶችና በቀጣይ የሚደረጉ ስራዎችን ዘርዝረዋል።
ትጥቅ ፈተው እንደሚገቡ በቀጣይ ኑሯቸው ላይ የክልሉ መንግስት እና እነሱ አብረው የምንሰራ መሆኑን ከዛም ባሻገር ደግሞ ወቅታዊ ሁኔታውን በተመለከተ ውይይትና ስልጠና እንደሚደረግ የትግል አግባቡ ደግሞ ሰላማዊ እንደሚሆን እና በርካታ የሚያነሷቸው ዝርዝር ጉዳዮች አሉ። እነዚህ ዝርዝር ጉዳዮች በክልሉ መንግስትና በእነሱ በኩል አንዳንዶቹ በፌደራል መንግስትና በእነሱ በኩል በውይይት የሚፈቱና የሚታለፉ መሆናቸው ላይ ስምምነት ላይ ደርሰናል ማለት ነው።
ስለዚህ በመንግስት ደረጃም በክልል ደረጃም ቅድመ ዝግጅት ተደርጎ ተጠናቋል ማለት ነው።
አዎ፣ በእኛ በኩል እንግዲህ የመጀመሪያው ቅድመ ዝግጅት በጉዳዩ ላይ በሐሳብ መግባባት ነው። በሐሳብ ተግባብተናል። በሰላማዊ መንገድ መታገል እንደሚገባቸውና ወደ ሀገር ቤት እንዲመለሱ የትግል እንዲያከትም ተስማምተናል። ይሄንን ስምምነት ለማስፈጸም በአመራር ደረጃ በክልል መንግስት ደረጃ መደረግ የሚገባቸው ቅድመ ዝግጅቶች የተደረጉ አሉ። አሁን ቀኑን ቆርጠው በሚያሳውቁ ሁኔታ ከነሱን መጥተን ለመውሰድና ወደ ክልሉ ህብረተሰብ ለመቀላቀል በቂ ዝግጅት ተደርጓል።
አቶ ንጉሱ በመቀጠል ስምምነቱን ለማስፈጸም በክልሉ አመራሮች በኩል ቅድመ ዝግጅት እንደተደረጉ ከተቀሰሱ በኋላ ሁሉም የህብረተሰብ ክፍል የተጀመረው ተስፋ ሰጭ ለውጥ እንዳይቀለበስ ግጭትን በማስወገድ ለውጡን ለማስቀጠል የበኩሉን ሚና እንዲጫወት አሳስበዋል።
ህብረተሰቡ ለውጡን ሊንከባከብና ሊጠብቅ ይገባል። በሂደቱ ለውጥ አልጋ ባልጋ ስላልሆነ የሚመጣው የድርሻውን እንዲወጣ ማድረግ እና እንደዚህ ደግሞ በትጥቅ እንታገላለን ብለው ወደ በረሃ የወጡ ወንድሞቻችን እና እህቶቻችን ይህንን ለውጥ ማጣጣም እና እንዳይነጠቅ ደግሞ መጠበቅ ቁልፍ ጉዳይ ስለሆነ በተለይም ወጣቱ አካባቢውን ከመጠበቅ ከግጭት በመራቅ ጉዳዮችን በሰከነ ሁኔታ በማየት ሀብት ንብረት ከማውደምና የተለያዩ ጉዳዮችን መሰረት አድርጎ የሚፈጠሩ ግጭቶችን ማስወገድ ለውጡን መደገፍ ማለት እንደሆነ፣ ለውጡን መደገፍ ማለት ለውጡ እንዳይጨናገፍ ለውጡ ከመስመር እንዳይወጣ የህብረተሰቡ የባለቤቱ እንዲሆን በማድረግ በኩል የተጀመሩትን ስራዎች መፈጸም ስለሆነ ከዚህ የሚጻረሩ የህግ የበላይነትን የሚጥሱ ስርዓት አልበኝነትን የሚያነግሱ ብጥብጥ እንዲነግስ የሚያደርጉት ከተግባራት መራቅ እንደሚገባ በግልባጩ ደግሞ አብሮነትን፣ አንድነትን፣ መቻቻልን፣ ፍቅርንና ይቅርባይነትን ከታች እስከ ላይ በሁሉም የህብረተሰብ ደረጃ ማንገስ እንደሚገባን ለዚህ ሁላችንም የበኩላችንን ድርሻ እንድንወጣ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ።
አማራ ዲሞክራሲያዊ ኃይሎች ንቅናቄ ሊቀመንበር ታጋይ ታሪኩ ካሳሁን በበኩላቸው ከአማራ ብሔራዊ ክልል ተወካዮች ጋር ጥልቅ ውይይት በማድረግ ስምምነት ላይ እንደደረሱ ከተቀሰሱ በኋላ ወደ አገር ውስጥ ለመግባት ዝግጅት እያደረጉ እንደሆነ የሚገቡበት ቀንም በቀጣይ እንደሚያሳውቁ ተናግረዋል። ታጋይ ታሪኩ በመቀጠል አንዳንድ ያልተመለሱ የአማራ ጥያቄዎች እንዳሉና ይህን ለመፍታትና ለውጡን ለማጠናከር ህዝቡ ከጎናቸው እንዲሰለፍም ጥሪ አቀርበዋል።
ጥያቄዎቹ አልተመለሱም። የወልቃይት ጉዳይ አለ፣ የራያ ጉዳይ የመተከል ስላለ በተለይ የአማራ ተወላጆች ወጣቶች ይህ ትግል በደንብ ጠንክሮ መሄድ አለበት ብለን እናምናለን። ከጎናችን ተሰልፎ ትግሉን የበለጠ አጠናክሮ ለውጥ ማምጣት አለብን የሚል እምነት አለን። ህዝቡም በዚህ ጉዳይ ትኩረት አድርጎ እንዲንቀሳቀስ ከጎናችን እንዲሰለፍ ጥሪያችንን አቀርባለን።
የአማራ ዲሞክራሲያዊ ኃይሎች ንቅናቄ የውጭ ጉዳይ ሰብሳቢ አቶ ታዘበ አሰፋ በበኩላቸው በመጀመሪያው ዙር ውይይት በአገር ውስጥ በመግባት ከኤፌዴሪና ከአማራ ክልል ከፍተኛ አመራሮች እንዲሁም ከአማራ ድርጅቶችና ህዝብ ጋር ውይይት እንዳደረጉ ከገለጹ በኋላ በውጭ የሚገኙ የንቅናቄው አባሎች ስጋቸውና ጉልበታቸው በውጭ አገር ቢሆንም መንፈሳቸውና ህሊናቸው በአገር ውስጥ በመሆኑ ለ27 አመታት በገንዘባቸው ሲታገሉ እንደቆዩት ሁሉ አሁንም የሀገሪቱ የለውጥ አካል በመሆን ሚናቸውን እንደሚጫወቱ ገልጠዋል።
የለውጥ አካል በመሆን እኛም ደግሞ በውጭ የነበርነው ይህ የለውጥ ኃይል እንዳይቀለበስና ስናስበውና ስንታገልለት ወደ ነበረው ትክክለኛ ዲሞክራሲያዊ ስርዓት ለመሄድ ከፍተኛ ሚና ይኖረናል እና በአገሪቱ ውስጥ አማራው ሰራተኛ ህዝብ ነው፣ አገር ወዳድ ህዝብ ነው። ከሁሉም ህብረተሰብ ጋር ተዋዶ ተጋብቶ የሚኖር ነው። ለዛም ነው ከወንድሞቻችን ከኤርትራ ጋር አብረን በከፋን ጊዜ ከነሱ መጠን አብረ ከነሱ ጋር ኑረን በሀገራችን ውስጥ ለውጥ ሲኖር ደግሞ የለውጡ አመቻችና አዘጋጅ ሆኖ አብረን በጋራ በአፍሪካ ውስጥም ከኢትዮጵያ አልፎ በአፍሪካ ውስጥም ከፍተኛ ሚና እንዲኖራቸው ሁለቱም ሀገሮች እንዲሁም ህዝቦች እንዲሁም አማራው ደግሞ በጨዋነቱን እና በአገሩ ላይ ከፍተኛ ሚና እንዲኖረው አስፈላጊውን ሚና ይኖረናል። ከፍተኛም አስተዋጽኦ እናደርጋለን ብለን ነው የምናስበው።
የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ከ8 አመታት በፊት ነው የትጥቅ ትግሉን ለማካሄድ በርሃ የወጣው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ። We'll be right back.
የዛሬው ካፒና ጉዟችን እንግዲህ በዚህ በጀመርነው ሙዚቃ
የበረከት መንግስት ሚሌና ተጠናቋል። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አራጋው ነበርኩ።
ደሳለኝ መኮንን ዝግጅታችንን መርቷል። ከታላቁ ሲድራክ ጋር በመሆን በዚህ ከኤርትራ ባገኘነው ዜማ እንሰናበታለን።
መልካም kun